የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። በታጣቂዎች ታገቱት የደባርቅ ዩኒቨርሲቲ ተማሪዎች አለመለቀቃቸው ተገለጸ።
አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰኑ ወደ 11 አንድ ቦታ ሄደን እኛም ማለት ነው ከዛ እየሄድን አጥራግኝቸው አጥር ዘንድ ያለሽ ይሁን የተሸመረ ገለባ ነበር እሱ ውስጥ ገብቶ ነው ያለው።
ከዛ መኪናው በድንገት ቆመ። እኛ ምንድን ነው ምናምን ብለን ስንል ከዛ ኦነግ ሸኔ ነው የሚባሉ አካላት ናቸው።
ቀደም ሲል የሰማችኋቸው ከገታ እንዳመለጡ የገለጹ ተማሪዎች ለአሜሪካ ድምጽ የተናገሩትን ነው። ሙሉ ዝርዝሩን በአብይ ርዕስ ወደ እናንተ ይቀርባል። ሰኞ ሐምሌ 1 2016 ዓ.ም ምረት የነጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? አስማማየ ነው ነኝ። ምሽቱን የአሜሪካ ድምጽ ዝግጅት እየመረው ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብረኛለች። የስቱዲዮ ስርጭቱን የሚያቀናብርልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን እየተከታተላችሁ ከኛ ጋር አብራችሁ ማምሸት ትችላላችሁ። በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vamharic ላይ በቀጥታ ተከታተሉን ትችላላችሁ። አሁን ካለሙ ተሰባሰቡ ዜናዎች ልብራችሁ ስመኝሽ ቆየ ተጠቃቃችኋለች።
በድጋሚ እንደምናመሻችሁ ዜናውን ማሰማችሁ ስመኝሽ ቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ኬንያውያን በተቃውሞ ሰልፍ ህይወታቸውን ላጡ በተሰናዳ የመታሰቢያ ሙዚቃ ድግስ ላይ ታድመዋል፣ የኮንጎ ዲሞክራቲክ ሪፐብሊክ ወታደራዊ ፍርድ ቤት በ22 ሰዎች ላይ የሞት ፍርድ ፈረደና እንግሊዝ የተበላሸውን የብሬግዚት ስምምነት ማሻሻል እንደምትችል አዲሱ ጠቅላይ ሚኒስትር አስታወቁ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኬንያ የታክስ ጭማሪ ያስከተለው ተቃውሞ የሀገሪቱ መሪ አወዛጋቢውን ረቂቅ አዋጅ እንዲሰርዙ ማድረጉን ተከትሎ በመቶዎች የሚቆጠሩ ኬንያውያን እሁድ ዕለት በዋና ከተማዋ ናይሮቢ ተካሄደውን የመታሰቢያ የሙዚቃ ድግስ ታድመዋል። በሃያዎቹ ዕድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ ወደ ሁከት መቀየሩን ተከትሎ 39 ሰዎች ህይወታቸው ማለፉን የሰብአዊ መብት ተቋማት ተናግረዋል። አዋጁን እንዲሽሩ የተገደዱት የሀገሪቱ ፕሬዝዳንት ዊሊያም ሩቶም መንግስታቸው ወጪ እንደሚቀንስ ቃል ገብተዋል። በተቃውሞ ህይወታቸውን ያጡትን ሰዎች ለማሰብ የተሰናዳውን የሙዚቃ ዝግጅት ለመታደም እሁድ ዕለት ከቀነዚህ አንዱ የ29 ዓመቱ ቪክቶር ዋይታካ በዝግጅቱ ላይ የታደመው ውድቅ በተደረገው የታክስ ረቂቅ አዋጅ ዙሪያ በተነሳው ተቃውሞ ለሞቱት ጀግኖች ክብር ለመስጠት ነው ሲል ለአዣንስ ፍራንስ ፕሬስ ተናግሯል። ታዳሚዎቹ ባለፉት ሳምንታት ተቃዋሚዎች ያነሱት የነበረውን ጥያቄ በማስተጋባት ሩቶ መሄድ አለባቸው በማለት ድምጻቸውን ሲያሰሙ ሲሆን የተለያዩ ድምጻውያንና የኬንያ ጥበብ ሰዎች ባቀረቧቸው ዝግጅቶች ሲደንሱና የኬንያን ባንዲራ ሲያውለበልቡም ታይተዋል። ፕሬዝዳንቱ ተቃውሞውን ተከትሎ አዲስ የብድርና የወጪ ቅነሳ አቅዶቹን ባለፈው ሳምንት አርብ ዕለት ይፋ ያደረጉ ሲሆን ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ከወጣቶች ጋር ጠንካራ ውይይቶችንም አካሂደዋል። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የሚገኘው ወታደራዊ ፍርድ ቤት ከኤም 23 ጋር በተካሄደ ውጊያ ከጠላት ሸሽተዋል ባላቸው 22 ወታደሮች ላይ ሰኞ ዕለት የሞት ፍርድ እንደፈረደባቸው አንድ ጠበቃ ለአዣንስ ፍራንስ ፕሬስ አስታወቁ። አንድ ባንድ መዝገብ የተከሰሱ 16 ወታደሮችና በሌላ መዝገብ የተከሰሱ 6 ወታደሮች የሞት ፍርድ የተፈረደባቸው ሌሎች 25 ወታደሮች ተመሳሳይ ፍርድ ከተፈረደባቸው ከቀናት በኋላ ነው። ፍርድ ቤቱ ውሳኔውን ያሳለፈው ኪንሻሳ በሩዋንዳ ይደገፋል ስትል የምትከሰው የኤም 23 ቡድን ባለፈው ሳምንት በስተሰሜን የሚገኝ አዲስ ግዛት ከተቆጣጠረ በኋላ ሲሆን በሰሜን ኪቩ ግዛት የሚካሄደው ግጭት ለሁለት ዓመት ተኩል ዘልቋል። በሰሜን ኪቩ ወታደራዊ ፍርድ ቤት ክሱን ያቀረበው አቃቤ ሕግ በ22 ሰዎች ላይ የሞት ፍርድ እንዲፈረድባቸው የጠየቀው ቀዳሚለት ሲሆን ፍርድ ቤቱ ሰኞ ለት ባሳለፈው ውሳኔ በሶስቱ ተከሳሾች ላይ የ10 አመት እስር ውሳኔ ሲያሳልፍ ሶስቱን ተቀረበባቸው ክስ ነጻ አሰናብቷል። ሰባት ሰዎች በተከሰሱበት ሌላ መዝገብ የቀረቡት ተከሳሾች ውስጥ ደግሞ ስድስቱ የሞት ፍርድ ሲፈረድባቸው አንዱ በነጻ መሰናበቱን ጠበቃቸው ጁልስ ሙቬኮ አስረድተዋል። እንደ አውሮፓውያን አቆጣጠር ከ2021 መጨረሻ ወዲህ የኤም 23 አማጽያን በሰሜን ኪቭ አካባቢ የሚገኙን ሰፊ ቦታዎች የተቆጣጠሩ ሲሆን የቀጠናውን ዋና ከተማ ጎማን ሙሉ ለሙሉ መክበባቸውም ተገልጿል። የዩናይትድ ስቴትስ ወታደሮች በኒጀር ዋና ከተማ ኒያሜ ከሚገኙ የጦር ሰፈራቸው ሙሉ ለሙሉ ለቀው መውጣታቸውንና በስተሰሜን ከሚገኙ አጋዴዝ የጦር ሰፈር ደግሞ እስከ መስከረም 5 ድረስ ለቀው እንደሚወጡ ሁለቱም ሀገራት እሁድ ለት አስታውቀዋል። የኒጀር ወታደራዊ መሪዎች እንደ አውሮፓውያን አቆጣጠር በሐምሌ 2023 ባካሄዱት መፈንቅለ መንግስት ስልጣን ከተቆጣጠሩና መጋቢት ወር ላይ ከዋሽንግተን ጋር የነበራቸውን ወታደራዊ ስምምነት መጋቢት ላይ አቋርጠዋል። ዩናይትድ ስቴትስ በአጋዴዝ አቅራቢያ የሚገኙን ዋና የድሮን ሰፈር ጨምሮ በምዕራብ አፍሪካ በሚገኙ በርካታ ሳህል ሀገራት የሚካሄዱ ጸረ ጂሃዲስት ተልእኮ አካል የሆኑ ወደ 650 የሚጠጉ ወታደሮች ኒጀር ውስጥ ነበሯት። ሁለቱ ሀገራት ባወጡት መግለጫ የኒጀር መከላከያ ሚኒስትርና የዩናይትድ ስቴትስ መከላከያ ሚኒስትር የአሜሪካ ወታደሮችና መሳሪያዎቻቸው ከኒያሚ የጦር ሰፈር ሙሉ ለሙሉ ለቀው የመውጣታቸው ሂደት መጠናቀቁን አስታውቀዋል ብሏል። የአሜሪካ ወታደሮችን ያሳፈረው የመጨረሻ በረራ እሁድ ለት ከኒያሚ እንደሚነሳም ተመልክቷል። ዩናይትድ ስቴትስ የነበሯት ወታደሮች ቁጥር 950 ላይ ቆሞ የነበረ ሲሆን ወታደራዊ አገዛዙ ኒጀርን ለቀው እንዲወጡ ትዛዝ በሰጠበት ጊዜ አንስቶ 766ቱ መውጣታቸውን ወታደሮቹ በተዘጋጀላቸው የስንብት ስነ ስርዓት ላይ ተገልጿል። ከዩናይትድ ስቴትስ በተጨማሪ ኒጀር የቀድሞ ቅኝ ገዥዋና ለረጅም ጊዜ ጸጥታ አጋሯ ሆና የቆየችው ፈረንሳይም ወታደሮቿ ለቀው እንዲወጡ ትዛዝ የሰጠች ሲሆን በመትኩ የጦር መሳሪያዎችንና አሰልጣኞችን እየሰጠቻት ካለችው ከሩሲያ ጋር ግንኙነቷን እያጠናከረች ትገኛለች። በተመሳሳይ ሁኔታ የጀርመን መከላከያ ሚኒስትር ከኒጀር ወታደራዊ መሪዎች ጋር ሲያደርግ የቆየው ድርድር አለመሳካቱን ተከትሎ ጀርመን በኒጀር የአየር ጦር ሰፈር የነበራት እንቅስቃሴ ነሐሴ 4 እንደሚያበቃ ቀዳሜ ለት አስታውቃለች። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አዲሱ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር እንግሊዝ ከአውሮፓ ህብረት እንድትሰናበት ካደረገው ብሬግዚት በኋላ ከህብረቱ ጋር በተደረገው የንግድ ልውውጥ ህጎች ዙሪያ የተሻለ ስምምነት ላይ ለመድረስና የተበላሸ ሲሉ የገለጹትን የቀድሞ ፕሬዝዳንት ቦሪስ ጆንሰን የተፈረመውን ለማሻሻል ሰኞ ለት ቃል ገብተዋል። ስታርመር በከሰሜን አየርላንድ መሪዎች ጋር በዋና ከተማዋ ቤልፋስት ከተነጋገሩ በኋላ ባደረጉት ንግግር አዲሱ መንግስታቸው ከአውሮፓ ህብረት ጋር መተማመን ለመፍጠር መጀመሪያ አሁን ባለው ስምምነት መሰረት ለውጦችን ማድረግ እንደሚኖርበት አመልክተዋል። ባለፈው ሳምንት በከፍተኛ ልዩነት ተፎካካሪያቸውን በልጥ ያሸነፉት ስታርመር ለጋዜጠኞች በሰጡት ቃል ቦሪስ ጆንሰን ካመጡብን የተበላሸ ስምምነት የተሻለ ስምምነት ላይ ማድረስ እንችላለን፣ በዚህም ላይ እንሰራለን ያሉ ሲሆን የተሻለ ግንኙነት ለመፍጠር ግን አሁን በተደረጉት ስምምነቶች ላይ ቁርጠኝነታችንን ማሳየት አለብን ብለዋል። ሌበር ፓርቲ ያልተገደበ የሸቀጦች አገልግሎቶችና የሰዎች እንቅስቃሴ የሚደረግበትን የአውሮፓ ህብረት ገበያ እንደማይቀላቀል ቢያስታውቅም እንደ አውሮፓውያን አቆጣጠር በ2010 እንግሊዝ ጥላ ከወጣችው ከ27ቱ ሀገራት ጥምረት ጋር ያሉትን አንዳንድ የንግድ መሰናክሎች ግን ማስወገድ እንደሚቻል ገልጿል። በሰሜን አየርላንድ ትልቁ እንግሊዝ ደጋፊ የሆነው ፓርቲ የቀድሞ ጠቅላይ ሚኒስትር ሪሺ ሱናክ በንግድ ልውውጦች ዙሪያ ጥቂት በየካቲት ወር ማሻሻያዎችን ካደረጉ በኋላ የተለያየ ውሳኔ የመስጠት አቅም ላለው ጉባኤ ተገዢ ላለመሆን አሳልፈውት የነበረውን ውሳኔ ሽረዋል። በአየርላንድ ብሔርተኛው ሲንፌን በፓርላማ አብላጫ ድምጽ ያለው ሆኖ መመረጡን ተከትሎ በአየርላንድ ህዝበ ውሳኔ ሊካሄድ በሚችልበት ሁኔታ ላይ የተጠየቁት ስታርመር ለ3 አመታት የዘለቀውን በጥብጥ ያስቆመውና አየርላንድ ራሱን እንዲያስተዳድር ላስቻለው የጉድ ፍራይዴይ ስምምነት ተገዢ እንደሚሆኑ ተናግረዋል። እሁድ ለት የስኮትላንድ ዋና ከተማ ኤደንብራይ ጎበኙት ስታርመር ከምርጫ በኋላ በአራቱም የእንግሊዝ ግዛቶች ያደረጉ ያሉትን ጉብኝት ቀጥለው ሰኞ ዕለት በዌልስ ዋና ከተማ ካርዲፍ ይገባሉ ተብሎ ይጠበቃል። በመጨረሻም ሩሲያ ዛሬ ሰኞ ሐምሌ 1 ቀን 2016 ዓመተ ምህረት በዩክሬን ባካሄደችው የአየር ድብደባ በዋና ከተማው የሚገኘው የህፃናት ሆስፒታል በሚሳኤል መመታቱ ተገለጸ። በአየር ጥቃቱ ቢያንስ 20 ሰዎች ተገድለዋል። የነፍስ አድን ሰራተኞች ኪቭ የሚገኘውን ኦክማቲድ የህፃናት ሆስፒታል ፍርስራሽ እየቆፈሩ መሆኑና ተጎጆች ቁጥር እስካሁን እንዳልታወቀ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። ሩሲያ ሚሳኤሎቿ የሚያርፉበትን ቦታ እንደማታውቅ ልትሆን አትችልም፣ ለፈጸመችው ወንጀል ሁሉ ተጠያቂ መሆን አለባት ሲሉ በኤክስ ማህበራዊ ትስስር ገጻቸው የጻፉት ዘለንስኪ ዓለም በዚህ ጉዳይ ላይ ዝም ማለት የለበትም፣ ሩሲያ ምን እያደረገች እንደሆነ ማየት አለበት ብለዋል። የኪቭ ከተማ ወታደራዊ አስተዳደር በበኩሉ በሩሲያ ጥቃት ቢያንስ 7 ሰዎች መገደላቸውንና በበርካታ ወረዳዎች ውስጥ የሚገኙ ህንጻዎች መጎዳታቸውን ተናግረዋል። የሩሲያ ጥቃት የዘለንስኪ የትውልድ ከተማ በሆነችው ክሪቭሪህ ከተማ ውስጥም ቢያንስ 10 ሰዎች መግደሉንና 31 ሰዎች መቁሰላቸውን የከተማው ወታደራዊ አስተዳዳሪ ኃላፊ የሆኑት ኦሌክዛንደር ቪልኩል ተናግረዋል። በምስራቃዊ የዩክሬን ክልል በመትገኘው ዶኔስክ ክልል የሚገኝ የኢንዱስትሪ ፋብሪካን በሚሳኤል መመታቱንና ቢያንስ 3 ሰዎች መሞታቸውን ባለስልጣናት አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎቻችን ወደ አስማማው ልመልሳችሁ። The Voice of America.
ከዓለም ለተባበሩ ዜናዎች ስምኝሽ ቆየና መስረግናለሁ። አድማጮቻችን የተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የታለፈላችሁ የሚገኘው የሰኞ ሐምሌ 1 2016 ዓ.ም ምረት ዝግጅታችን ነው።
ኒውሮፓቲክ ነው ካን ምንድነው? ኒውሮፓቲክ ምን ምልክት አለው? እና ብዙ ጊዜ እንደዚህ ኮንስተሌሽን ኦፍ ሲምፕተምስ ምን ምልክት አለ? አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ።
ቴነሲ ክፍለ ግዛት የማከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይ ስቴት ሆራይዘን ሆስፒታል የስትሮክ ሕክምና ፕሮግራም ኃላፊ ከፍተኛ የነርቭ ሐኪሙን ዶክተር ናውጎ ማሪን የሰማችኋቸው። በሁለተኛው አጋማሽ የሐኪሙን የጠይቁ ዝግጅታችን ላይ የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን ሙያዊ ማብራሪያ ይሰጡናል። በኋላ ላይ ጠብቁን። የዌብና ማብራሪ ድረገጽ ፕሮፌሰራችን አባየው ገበያው ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ፕሮግራሙ እየመራ ያለው ታስማማ የኖ ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ባለፈው ሳምንት ረቡዕ በኦሮሚያ ክልል ሰሜን ሸዋ ዞን ገብረጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከእገታ እንዳመለጡ የተናገሩ ተማሪዎች ለአሜሪካ ድምጽ ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቪ ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችና ሰላማዊ ዜጎችን የማገድ ድርጊት እንዲቆምና የሕግ የበላይነት እንዲከበርም ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።
ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ 2 አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምጽ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ 1 ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ለደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ.ም ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል።
መኪና ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና የመጀመሪያውን ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱ ሁሉም ተማሪዎች ይዞ ወደ ጫካ ስመጡ ከዛ እያሰዱ ተማሪዎች እንዲያመጡ ወንዶቹ ተማሪዎችም አሉ እንዲያመጡ ሲሞክሩ ተኩስ ጀመሩ። ከዛ ተኩስ ጀመር ተማሪ ተበታተን። ከዛ በታተን አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ 11 ግን አንድ ቦታ ሄደን እኛም ማለት ነው። ከዛ እየሄድን የሆነ አጥር አግኝቼው አጥር በል እያለፍ የሆነ የተከመረ ገለባ ነበር እሱ ውስጥ ገብቼ ነው ያመጡት።
እነማን ናቸው ብለህ አንተ ታስባለህ?
ቷሉ አይደል እንደሆነ ይሸመኛል ይነገር።
ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውንና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል።
ከደባርቅን በመጀመሪያ ሰኞ ቀን ተነሳ ነው ማለት ነው። ተባደረደርን አንድ ቀን ሰኞ ማለት ነው። ማክሰኞ ደጀናደርንና ሮብ ጉዞ ጀመርን ማለት ነው። ተከታታይ መኪና ነበርና እኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና ከዛ መኪናው በድንገት ቆመ። እኛ ምንድነው ነው ብለን ተሰኝል። ከዛ ኦነግ ሸኔ ነው የሚባሉ አካላት ናቸው።
ማረጋገጫ ምንድነው?
አላየ ሁሉ ስርባቸው ማቸው ሁሉ ነገር ማያስ ናቸው። በሽፍት ኤክስቪለም ያችን ነበሩት ነው ስናቸው። ቋንቋ የሚያወሩት ኦሮምኛ ነው። ከዛ ሁሉ ሶስቱም ባስ አሶርደት ማለት ነው። አሶርደው ወደ ጫካ ያሮሩት ነው ይሄን ማለት። ከዛ ያው እንደገጣሚ እኛና ጓደኞቼ ነበርን ሶስት ነበርና ከነሱ ጋር ይሄድን ያሮሩት ነበር። እንደገጣሚ ትንሽ እንደሄድን ከዛ ተኩስ ድምጽ መስማት ጀመረ። እኛም እዛው ቁጭ አልን ታኛን ጥይት ነው እንደመታን ብለን ቢያንስ 15 20 ምናምን ነው ልጆች አመልጠዋል ከሶስቱ ባስ ማለት ነው። ነገዛ ወደ ኋላ ተመልሰን እያለን ያው ፌደራሎች ምናምን አገኙን መጣን እነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ነው። ማታል ወደ ቤተሰቦቻቸው ደውሎ ብር የጠየቋቸው።
ምን ያህል ብር ጠየቋቸው?
ከአንድ ሚሊዮን እስከ 500 ሺህ ብር አለ። 100 ሺህ ብር አለ። የሄዱ ተማሪዎች በቃ እስከ 150 ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም።
ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል።
ሸኔ ታውቃላችሁ ምናምን አለ እነሱ። አዎ አይቼ አውቃለሁ አልኩ። ታውቆ ነው እዛ ሂድ ይውጣ አለ ኃላፊ። እዛ ሌላ ሰዎች የደርግ ልጆች አለ ሸኔ ታውቃላችሁ? እኔ አላውቅም አልኩ። እናንተ ሸኔ ካላወቅም ብር ትቀጣላችሁ፣ ብር ትከፈላላችሁ ምናምን አለ ኃላፊ።
እነማን ናቸው ግን የያዟቸው?
ለሸኔ እንደሆነ ግን አውቃለሁ።
በምን አወቅ?
በቃ ጸጉሩ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ኃላፊ። እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ስሙ ሸኔ አሉ። ስሙ ሸኔ አይደለም ወራነ ቢሊ ሱሞ ሩሞቲ ወቦነኝ ምናምን እያሉ ነበሩ። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ በቃ አለ። ማሁኑ ሂዱን ተነሱና ሂዱ አለ መጨረሻ ላይ።
እናንተን ለምን ለቀቋችሁ?
ሌላ ቦታ ነው ኃላፊ ጋር ነብሮ ነበር። ኃላፊ እኛ ከኛ ጋር መጥቶ ነበር። እዛ አልደረሱ ነበር። እነሱ ጋር አልደረሱ ነበር። ያንጋኑ ኃላፊ ከኛ ጋር መጥተዋል መጀመሪያ። ስለዚህ ነው እኮ ለቀቁኝ። ስገርኩኝ ራሱ በኦሮምኛ ነው ስገር። መጨረሻ ላይ አይቲ ታውቃለህ ምናምን አለ ሸኔ። አይቺ ያውቃል አልኩ። ትንሽ ያወቅኩ ውጣ አለ እሱ።
በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች።
እኛም እስካሁን እየተጓዝን ብዙም አላለቀም ትመስለኝ ወደ ዋናዎቹ ጋር እየወሰዱ ማለት አሁን እኛ ያለነው ከኔ ጋር 20 ልጆች ነን። ሌሎቹ በሌላ ሰው እጅ ነው ያሉት፣ በሌላ ቡድን ያሉ። በቅዳሜ ቀን ከኔ ጋር አወራ ከእነሱን የያዘው ማለት ብር አዘጋጆች ደውይ ያሉ። በዚህ ቁጥር ደውይና አግኝ አካውንቱን ሸቻል እሱን እነሱን ለምን ማለት እነሱን ጠይቅ ብሎ አካውንት እንልካለን በኋላ ደውይ
ይህን ጠይቆ ግማሽ ሚሊዮን እኮ ነው። እኔ አዘጋጀው ስልኬንም ምንም ብዬ እኔ ለናስታደን የሚሰሙኝ ከሆነ ለመለመን ግን ሶስት ሺ ራሱ የሆነ ሚዲ ላይ ያለው ተማሪ ጋምቢና ምብር ተማሪ ነው።
የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት የእንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሳፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሃርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማዊያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሪደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው ዓመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የራዲዮ በቴሌቪዥን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የመጀመሪያው የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ትግራይ ይወስደናል። በትግራይ ክልል በሴቶች ላይ እየተፈጸመ ያለው ግድያ፣ እገታና ጾታዊ ጥቃት በአስቸኳይ እንዲቆም በጋራ መግለጫቸው የጠየቁ 27 ክልላዊ የሲቪል ማህበረሰብ ተቋማት ጊዜያዊ አስተዳደሩ በችግሩ ልክ ተጠያቂነትን እያረጋገጠ አይደለም ሲሉ ወቀሱ። ተቋማቱ የፖሊስን ሪፖርት መነሻ በማድረግ በመግለጫቸው እንዳመለከቱት ባለፉት 11 ወራት ውስጥ በመቀለ ከተማ ብቻ በ12 ሴቶች ላይ ግድያና በ80 ሴቶች ላይ ደግሞ ያስገድዶ መድፈር ወንጀሎች ተፈጽመዋል ብለዋል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይሁንና በክልሉ ሴቶች ላይ የሚደርሰውን ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማና ሰልፍ ለወጡ ሴቶች ምላሽ ሰጡት የክልሉ ፍትህ ቢሮ ኃላፊ አቶ አዱሽ ተስፋ ጊዜያዊ አስተዳደሩ የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም፣ የእርምጃውን ውጤት በቅርቡ መታየት ይጀምራል ሲሉ ማስታወቃቸው ይታወሳል። ብርጌት አጥባ በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
በትግራይ ክልል የሚንቀሳቀሱ 26 የሲቪል ማህበረሰብ ተቋማትና የክልሉ የሲቪል ማህበረሰብ ህብረት ከትናንት በስቲያ ቅዳሜ ሰኔ 29 ቀን 2016 ዓ.ም በጋራ በሰጡት መግለጫ በሴቶች ላይ እየደረሰ ነው ያሉት ጥቃት በሰሜን ኢትዮጵያው ጦርነት ወቅት ከነበረው መልኩ ቀይሮ እየቀጠለ ሴቶች በፍርሃትና ስጋት እንዲኖሩ ማድረጉን አመልክቷል። የሲቪል ተቋማቱን መግለጫ ያነበቡት ራይዝ ኤንድ ሻይን የተባለ የሲቪል ማህበረሰብ ተቋም አስተባባሪ ሰላም ዊትኪዴ በክልሉ በሴቶች ላይ እየተፈጸመ ነው ያሉት ግድያ፣ እገታና ጾታዊ ጥቃት ነውር የተሞላበትና አሰቃቂ በማለት ነው የገለጹት።
በጽፈት ፖሊስ ከተማ ማቀለ አብቀረባው
የመቀሌ ከተማ ፖሊስ ጽፈት ቤት በቅርብ ቀናት ለብዙሃን መገናኛ በላከው የ11 ወራት ሪፖርት በ12 ሴቶች ላይ ግድያ እንዲሁም በ80 ሴቶች ላይ ያስገድዶ መድፈርና ሌሎችም ወንጀሎች መፈጸማቸውን አረጋግጧል። እነዚህ አሃዞች ላብነት ያህል የቀረቡ ሲሆኑ በክልሉ በሴቶች ላይ የሚፈጸሙ ወንጀሎች በአይነትና በመጠን እየተባባሱ መሄዳቸውን ያሳያሉ። የወንጀሎቹ አፈጻጸም ደግሞ አስነዋሪ፣ አሰቃቂና የህብረተሰብን ሞራል የሚነኩ ናቸው።
የመቀለ ከተማ ፖሊስ በሲቪል ተቋማቱ መግለጫ የተጠቀሰውን የ11 ወራት ሪፖርቱን አስመልክቶ ተጨማሪ ማብራሪያ እንዲሰጠን ስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። በክልሉ በሴቶች ላይ እየደረሰ ካለው ጥቃት በአንጻሩ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ጥረት እያደረገ አይደለም ሲሉ የሲቪል ማህበረሰብ ተቋማቱ ወቅሰዋል።
ግዛው ምህዳር ክልል ትግራይ ደህንነት
የትግራይ ክልል ጊዜያዊ አስተዳደር የህዝብን ደህንነት ለመጠበቅ በተለይ የሴቶችን ደህንነትና ዋስትና ለማረጋገጥ ቀልጣፋና አስተማሪ እርምጃ እንዲወስድ እንጠይቃለን። የተቀላጠፈ የወንጀል ምርመራ በማካሄድ ለተበደዩ ፍትህን ጭካኔ በተሞላበት መንገድ ወንጀሉን የሚፈጽሙትን ደግሞ የሚገባቸውን ፍርድ እንዲያገኙ በማድረግ የገባውን ቃል እንዲፈጽምና የተቀላጠፈ ፍትህን እንዲያረጋግጥ እንጠይቃለን።
የትግራይ ሲቪል ማህበረሰብ ተቋማት ህብረት ስራ አስኪያጅ ያሬድ በርሀ በበኩላቸው እንዲህ ያሉትን ጥቃቶች በህብረትና በተደራጀ መልኩ መከላከልና መቃወም አለብን ብለዋል።
እቲ እናተበራከተ ዝመጽ ዘሎ ናይገበን ተግባር
ይህን አይነቱ የወንጀል ድርጊት እየተስፋፋ በመሆኑ የሚመለከታቸው አካላት ሁሉ በተደራጀና በተቀናጀ መልኩ መስራት ይኖርባቸዋል። የወንጀል አድራጎቱ በህዝባችን ውስጥ ያስከተለው አለመረጋጋት እንዲስተካከል ማድረግ ያስፈልጋል። ከዚህ አኳያ በተለይ በሴቶች ላይ የተፈጸመ ያለው ግድያና ጥቃት እንዲቆም ቀደም ሲል በተናጠል ሲናደርገው የቆየነውን እንቅስቃሴ አሁን በተባበረና በተደራጀ መልኩ ማካሄድ ጀምረናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በቅርቡ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ በሴቶች ላይ የሚፈጸሙ እገታዎችና ግድያዎችን እንዲያስቆም ጠይቋል። ጊዜያዊ አስተዳደሩ የወንጀሉን ፈጻሚ አካላት ለህግ እንዲያቀርብና ፌደራል መንግስቱም ተመሳሳይ እርምጃ እንዲወስድ የሰብአዊ መብቶች ተቋሙ አሳስቧል። በክልሉ የሴቶች ላይ ጥቃትን በመቃወም በመቀለና በሌሎች የክልሉ ከተሞች በቅርቡ የተደረጉ ሰልፎችን እንደሚደግፍም ኢሰመጉ ገልጿል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ፍትህ ቢሮና የኮሙኒኬሽን ጽፈት ቤት አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በትግራይ ክልል ሴቶች ላይ የሚደርሰው ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማ ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ አሳዛኝና ያልተለመዱ ወንጀሎች እንደሚታዩ ገልጸው መንግስት ችግሩን ለመፍታት እንደሚሰራ አስታውቀዋል። የክልሉ አስተዳደር የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም ያሉት አቶ ሐዱሽ የእርምጃው ውጤት በቅርቡ መታየት ይጀምራል ሲሉ ማመላከታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ከታዩት ትንታኔ መጽሔት ቅንብራች ደግሞ በጣር ማበር ወረዳ በቀጠለው ግጭት ሲቪሎች ለሞትና ጉዳት እየተዳረጉ መሆኑን የተገለጸበት ነው። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢያቸው የቀጠለው ግጭት ንጹሃን ዜጎችን ለሞት እየዳረገ መሆኑን በሰሜን ሸዋ ዞን የጣር ማበር ወረዳ ነዋሪዎች ተናግረዋል። ባለፈው ሰኔ 19 ቀን 2016 ዓ.ም ብቻ እንኳን 14 አርሶ አደሮች መገደላቸውን ያወሱት ነዋሪዎቹ በተለይ ለዚህኛው ግድያ የመንግስት የጸጥታ ኃይሎች ተጠያቂ አድርገዋል። የጣር ማበር ወረዳ አስተዳደር ስለ ግድያው መረጃ እንደሌለው ጠቅሶ በአካባቢው ተደጋጋሚ የጸጥታ ችግር መኖሩን ግን አምኗል። በክልሉ በቀጠለው የትጥቅ ግጭት ሆን ተብሎ የሚፈጸሙ የሰብአዊ መብቶች ጥሰቶች አሉ የሚሉት የአማራ ብሔራዊ ንቅናቄ ፓርቲና በሕዝብ ተወካዮች ምክር ቤት የአማካሪ ቦርድ አባሉ አበባው ደሳለው ሁኔታው እንደሚያሳስባቸው ተናግረዋል። በ36ኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ ቀርቦላቸው የነበሩት ጠቅላይ ሚኒስትር አብይ አህመድ የጅምላ ግድያ አልተፈጸመም፣ የተወሰኑ ጥፋቶችም ተፈጽመው ከሆነ ግን ፈጻሚውን ተጠያቂ እናደርጋለን ማለታቸው ይታወሳል። መስፍን አራጌ።
ባለፈው ሰኔ 19 2016 ዓመተ ምህረት ምሽት በአማራ ክልል ሰሜን ሸዋ ዞን ጣርማበር ወረዳ ልዩ ስሙ ሾላ ሜዳ በተባለ ስፍራ የመንግስት የጸጥታ ኃይሎች እንደፈጸሙት በተገለጸ ጥቃት ያልታጠቁ ንጹሃን ሰዎች መገደላቸውንና ጉዳቱ የደረሰባቸውም ሕክምና እየተደረገላቸው መሆኑን ስሜ ለደህንነቴ ሲባል አይገለጽ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል።
ለማዳበሪያ ወጥተው ነው። ያው አንዱንም ተሰማኝ ነገር ነው። አቡሽ ይባላል። ይሁን ሸመና የቀን ሰራተኛ ነው፣ ሸማኔ ነው። እሱም ከመንገድ ላይ ነው እዛው ገደሉ፣ ከመንገድ ላይ። ሌላዎቹ ደግሞ እዛው መጠጥ ቤት ነው። ማዳበሪያ ደፍተው እዛ ገባ እንዳሉ ነው ደርሰውባቸው የመቷቸው። ማዳበሪያው እዛው ደም በደም ነው። ማዳበሪያው ራሱ ይገርማል። እኛ አሁን አብዛኛው የተገደሉት እዙ ሰፈር ላይ የተገደሉት ይገርምሃል። ውሃ ሲሉ ውሃ ሰጥተው ነው፣ እንጀራ ሲሉ ተበጅረን አይቀርም እንጀራ እያበላናቸው ነው። እንደዚህ ያደረጉ ሚያሳዝን ስራ ነው የሰሩ።
እኔም ራሱ እዛ ተመቱበት ቦታ ላይ ነበርኩ። እግዚአብሔር ሲፈቅድ እልክፋልኩ ወዛውን ተተኮሰ።
አጋምበር መገንጠያ ከተባለው አካባቢ ነዋሪ የሆኑት ወይዘሮ ብርቅ አለማየሁ ደግሞ በዕለቱ ከተገደሉት ውስጥ ሽመልስ ሞገስ የተባሉት የ65 ዓመት አዛውንት ባለቤታቸው አንዱ መሆናቸውን ጠቁመዋል። ከ30 ዓመት ትዳር አጋራቸው 6 ልጆች ማፍራታቸውን የተናገሩት ወይዘሮ ብርቄ መተዳደሪያቸው ባለቤታቸው በቀን ስራ የሚያገኙት ገቢ እንደነበር ጠቅሰው አሁን ግን ኑሯቸውን ለመምራት መቸገራቸውን አመልክተዋል።
ልጄ ስላሉ ሽቀላ ነው የሚውለው። ሽቀላ ውሎ ልጄ ነው ሽቀላ የዋለው። የቀን ስራ ማለት ነው። የቀን ስራ ውሎ ተሽቀላ ወጣና መጣ። 12:30 ሲል ጥይት ተተኮሰ። ጥይት ሲተኮስ ሸሽቶ እቤቱ ገባ። ሁላችንም እየቆመን እያለ በሩን ዘጋ አረገው። በሩን በጥይት አሉት። በጥይት ሲሉት አለቀሰ ሲላቸው በርግጫ ሲሉት ግንጥል ብሎ መዝጊያውን ትናል። እረ እኔ ነኝ ያለሁት ሰውም የለ ሸየቴ የልሄድ እያለ ሲለምናቸው ምን ብለው መልስ የለም። ግጥም ግጥም አድርገው መሀል ሜዳ ወርውረውብኝ ሄዱ። ጥያቄ የለ ምን የለ ልጆችን የቀን ስራ እየሰራ ነው የሚያሳድገው ያለ ነው በኪራይ ነው። በቃ እንደዛ አድርጉኝ ምን ልሆን።
በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጭም ከሟቾቹ አብዛኛዎቹ በዝቅተኛ ኑሮ ደረጃ ላይ የሚገኙ ናቸው ይላሉ።
ባደሮይ ናቸው አብዛኞቹ። ቤታቸው ያው ትንሽ በየቀበሌ ስለማይገባ ማዳበሪያው ከዛ ወረዳው ላይ ስለሆነ እንዲቀርቡና እንዲወስዱ የተደረገው ደብረሲና ከዛ እዛ ውለዋል። ያው ወረፋ ነው የሁሉም ቀበሌ ስለታዘዘ በጣም ወረፋ ነው። እዛ ውለው ተቀብለው እዛች ትንሿ ከተማ ተገደሉባት ቦታ ላይ ቶላ ሜዳ ምትባለው እዛ ያው በባጃጅ ተወርደው ከዛ ወደ ሰፈራቸው መውሰድ ስለሚያጡ ማጓጓዣ አህያን ያርሶ አደር አይደል? ስለዚህ ያን በዛ በማግስት መስተው ጭነው ለመውረድ እዛ ዘመድ ቦታ ላይ አራክሰው ማለት ነው። ድንገት ተዋላቸው መስተው ያው ጭፍጭፍ ያደረጓቸው።
የጣርማ በር ወረዳ ምክትል አስተዳዳሪ ሽመልስ ማናየ በበኩላቸው ሾላ ሜዳ አካባቢ ባልታጠቁ ሰዎች ላይ ደረሰ ስለተባለው ግድያና የአካል ጉዳት የሚያውቁት ያለመኖሩን ለአሜሪካ ድምፅ ተናግረዋል። ይሁን እንጂ አካባቢው ተደጋጋሚ የጸጥታ ችግር ያለበት መሆኑን አመልክተዋል።
ሰሞኑንም ብቻ ሳይሆን በተለያየ ጊዜ እንደዛ አይነት የጸጥታ ችግሮች ይከሰታሉ። ዞሮ ዞሮ ያን ከማረጋጋት አኳያ ከኮማንድ ፖስቱ ጋር ለመነጋገር ሰላማዊ ሰዎች እንዳይሞቱ በዛም ላይ ጉዳት እንዳይደርስ በተደጋጋሚ ውይይት ይደረጋል እየተደረገ ይገኛል ማለት ነው። እና አሁን ላይ ያለው የተረጋጋ ነው። ሁሉም ማህበረሰቡም በተለይ ከዚህ ከማዳበሪያ ጋር በተያያዘ ሰፊ የህዝብ እንቅስቃሴ ስለሆነ ያለው ሰላሙ እንዲጠበቅ በውይይትም በተለያየ ነገሮችም ከማህበረሰቡ ጋር እየተነጋገርን አሁን ሰላሙ የተረጋጋ ነው።
እንዳሉት ማዳበሪያ ለመቀበል እየወጡ ሰላማዊ ሰዎች ጭምር ጉዳት ደርሶባቸዋል ነው የሚባለው። እና በዚህ ላይ መረጃው አላችሁ?
እንደዚህ አይነት መረጃ የለኝም። በየጊዜው ተመሳሳይ የሆኑ ችግሮች እኛ ያለንበት ማዳበሪያ ስርጭት ላይ ነው። በወቅቱ የተፈጠረው ችግሩ ደግሞ ማታ ነው። ስለዚህ ምን እንደሆነ እሱን የመለየት ስራ የሚመለከተው አካል ነው የሚሰራው፣ እኛ አይደለንም።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ አንድ ሌላ አስተያየት ሰጪ ግን በአንድ አካባቢ የተገደሉት የአራት ቀበሌ ነዋሪዎች እንደነበሩ ጠቁመው በየስማቸው ዘርዝረዋቸዋል። የስሜን መጠቀስ የድምጼን መተላለፍ በእኔና በቤተሰቤ ደህንነት ላይ ችግር ያስከትላል ያሉ አስተያየት ሰጪ ደግሞ የጉዳቱ መነሻ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሳይሆን እንደማይቀር ተናግረዋል። አርሶ አደሮቹ የተገደሉትም ከግጭቱ በኋላ የፋኖ ታጣቂዎች አካባቢውን ለቀው መሄዳቸውን ተከትሎ ነው ሲሉም አስረድተዋል። በወረዳው የቀጠለው የትጥቅ ግጭት ለንጹሃን ዜጎች ሞት ምክንያት እየሆነ መምጣቱን እንዳሳሰባቸው እንዲሁ አስተያየት ሰጪ ተናግረዋል። በአሁኑ ሰዓትም በወረዳው አንጻራዊ ሰላም መኖሩን ምክትል አስተዳዳሪው ጠቅሰው የማዳበሪያ ስርጭት እየተካሄደ እንደሚገኝ አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲና በሕዝብ ተወካዮች ምክር ቤት የአማራ ቦርድ አባል አቶ አበባው ደሳለው በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ ባልታጠቁ ሲቪሎች ላይ ሆን ተብሎ የሚፈጸሙ የሰብአዊ መብቶችን ጠቁመዋል። ይህም ከጊዜ ወደ ጊዜ እየተባባሰ መምጣቱ እንደሚያሳስባቸው ገልጠዋል። ጉዳዩንም በሕዝብ ተወካዮች ምክር ቤት መድረክ ላይ እንዳቀረቡት አውስተዋል።
በአማራ ክልል በተለይ ለፍታች ተወራ አስቸኳይ ጊዜ አዋጁ አሁን አስቸኳይ ጊዜ አዋጁ አብቅተው እንኳን እንደቀጠለ ጅምላ ግድያ የአስቸኳይ ጊዜ አዋጁ በጠበቀበት ወቅት ጀምሮ ነው ትኩረት ማድረግ የሰብአዊ መብት ተቋማትን ጉዳይ ኮንሲስተንትሊ ከዛን ጊዜ ጀምሮ እየጮህን ነው። ግን በምንናገረው ልክ ለውጥ ግን አልመጣም። ሆነ ተብሎ ሰላማዊ ዜጎች እየተገደሉ ነው እና የተለያየ ሰብአዊ መብት ጥሰት እየደረሰባቸው ነው። ጾታዊ ጥቃቱን ድብደባ አለ፣ ንብረት ማውደም አለ፣ ዘረፋ አለ። የሲቪል ተቋማትን ክሊኒኮች፣ ጤና ተቋማት እንዲሁም ትምህርት ቤቶች ሁሉ እየወደሙ ነው።
በ36ኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተው ነበር።
በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌደራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ሲስተም ደግሞ ተጽዕኖበት ኃላፊነት ወስደን እናርማለን። እንዴት አድርገን ህዝባችን ይገላል? ከህዝባችን ማንስ ይገላል? ማን ነው ራሱ የሚገለው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች፣ በየቦታ ለሚያጋጥሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ከፈጠረ መጠየቅ አለብን።
ጠቅላይ ሚኒስትሩ በቅርቡ በደሴ ከተማ ባደረጉት የልማት ስራዎች ጉብኝትና ከአካባቢው ከተውጣጡ የማህበረሰብ ክፍሎች ጋር ባካሄዱት ውይይት መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር ለመወያየት ዝግጁ መሆኑን ጠቁሞ ለዚህም መሳካት የሃይማኖት አባቶች፣ የአገር ሽማግሌዎችና ወላጆች የድርሻቸውን እንዲያበረክቱ ሲሉ ጥሪ ማስተላለፋቸው ይታወሳል። አብንን የመሰሉ ተፎካካሪ የፖለቲካ ፓርቲዎች ደግሞ ጥሪው የይስሙላ ነው ሲሉ ተችተዋል።
አድማጮቻችን፣ ቀደም ሲል ወደናንተ የደረሰውን ዘገባ ያዘጋጀው መስፍን አራጌ ነው። ያቀረበላችሁ ደግሞ አውላ ከበደ ነበር። የትንታኔው መጽሔታችን እንደቀጠለ ነው። አሁን ደግሞ የአሜሪካ ምርጫ ወደሚመለከት ዘገባ እናልፋለን። የያዝነው ሳምንት ፕሬዚዳንት ጆ ባይደን ደግሞ ለመመረጥ የሚያደርጉት ጥረት ውጤት ያመጣ እንደው የሚፈተሽበት ነው። የእድሜያችሁ መግፋትንና ለመምራት ያላችሁ ብቃት በመጥቀስ ከውድድሩ ራሳቸው እንዲያገሉ የሚጠይቁ ድምጾች እያየሉ መጥተዋል። እስካሁን በታየው ግን ዲሞክራቲክ ፓርቲውን የሚደግፉ መራጮች ጉዳዩ እያሳሰባቸው እንደሆነ ቢገነዘቡም በርካታ አጋሮቻቸው ለባይደን የሚሰጡት ድጋፍ እንደቀጠለ ነው። የቪኦኤዋ ቬሮኒካ ባልዴራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን ትላንት እሁድ በፊላደልፊያ በሚገኝ አንድ ቤተ ክርስቲያን ለተሰበሰቡ ደጋፊዎቻቸው ንግግር አድርገዋል። በዕድሜ መግፋታቸውና ለመምራት ያላቸውን ብቃት እየጨመረ ባለበት በዚህም አስመዝግቢ ያለው ስለሚሉት ስኬታቸው ተናግረዋል። ከሳምንት በፊት ከቀድሞው ፕሬዝደንትና የሪፐብሊካን እጩ ጋር የነበራቸው ክርክር ደካማ እንደነበር ቢታወቅም እርሳቸው ግን በውድድሩ ለመግፋት እንደቆረጡ በተደጋጋሚ በመናገር ላይ ናቸው። ባለፈው አርብ ከኤቢሲ ዜና አቅራቢ ጆርጅ ስቴፋኖፖሊስ ጋር ባደረጉት ቃለ ምልልስ ይህንኑ አቋማቸውን ግልጽ አድርገዋል።
ፕሬዚዳንት ለመሆን ወይም ምርጫውን ለማሸነፍ ከኔ የተሻለ ብቁ ሰው አለ ብዬ አላስብም።
ባይደን አሁንም እርሳቸውን ከመሰሉ አጋሮቻቸው ሰፊ ድጋፍ በማግኘት ላይ ናቸው። በድምፅ ሰጪዎች ዘንድ ያለውን ስጋት ከግምት እንደሚወስዱ የሚገልጹት የዲሞክራቲክ ፓርቲው የሴኔት አባል ክሪስ መርፊ ትላንት ለሲኤንኤን ይህን ብለው ነበር።
ጥያቄው ስለ ጸባያቸው ወይም ጨዋነታቸው ወይም ደግሞ ለማን እንደቆሙና እየሰሩ እንደሆነ አይደለም። ነገር ግን ድሮ የምናውቃቸው ጆ ባይደን ናቸው ወይ የሚለው ጥያቄ ግን አለ።
ፕሬዝደንታዊ ፉክክሩን ለቆ መውጣቱን የሚወስኑት ባይደን ናቸው የሚሉት የዲሞክራቲክ ፓርቲው የምክር ቤት አባል አዳም ሺፍ ሁኔታው በምርጫው ላይ ተጽዕኖ እንደሚያደርግ ለኤንቢሲ ቴሌቪዥን ተናግረዋል።
ጆ ባይደን ለራሳቸውና ትተው ለሚያልፉት ታሪካቸው ሲሉ ዶናልድ ትራምፕን ማሸነፍ ይችሉ እንደው ራሳቸውን መጠየቅ አለባቸው። ዶናልድ ትራምፕን ለማሸነፍ ከሌሎች ይልቅ ብቁ መሆናቸውን መጠየቅ አለባቸው። በተጨማሪም በዚህ ላይ የሚሰጡት ውሳኔ በምክር ቤቱ፣ በሴኔቱና በሀገሪቱ ወደፊት ዕጣ ፈንታ ላይ ትልቅ ተጽዕኖ ይኖረዋል።
ዶናልድ ትራምፕ ባለፈው ቅዳሜ ትሩዝ ሶሻል በተሰኘው ማኅበራዊ መድረካቸው ላይ ባሰፈሩት መልእክት አጭበርባሪው ጆ ባይደን ነቃፊዎቻቸውን ችላ ብለው ሰፊ ተደራሽነት ባለው የምርጫ ዘመቻቸው በጥንካሬ ወደፊት መገስገስ አለባቸው ሲሉ በሽሙጥ ጽፈዋል። ጆ ባይደን የዜና ርዕስ ትኩረት ሆነው ቢቀጥሉም ትራምፕ በዚህ ሳምንት እጩ ምክትል ፕሬዝዳንታቸውን የሚያሳውቁ ከሆነ ትኩረቱ ወደዚህ ይቀየራል። የሪፐብሊካኑ እንደራሴ ጄዲ ቫንስ ለእጩ ምክትል ፕሬዝዳንትነት እየታዩ ካሉት ውስጥ አንዱ ናቸው ተብሏል። ቫንስ ትላንት እሁድ ኤንቢሲ ቴሌቪዥን ላይ ቀርበው ነበር።
መምረጥ የሚችሏቸው በርካታ መልካም ሰዎች አሉ። ለአሜሪካ ሕዝብ የሚሰራው ፖሊሲና የአመራር ዘይቤ ነው ዋናው። እነዚህን ነገሮች ነው ወደ ዋይት ሃውስ መልሰን ማስፈን ያለብን።
ከነገ ሐሙስ ጀምሮ የፕሬዝደንት ባይደን ትኩረት የሚሆነው በሚያስተናግዱት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ ላይ ነው። ትራምፕ ደግሞ በፍሎሪዳ እና ፔንሲልቬኒያ የምርጫ ዘመቻ ያደርጋሉ። ቬሮኒካ ባልደራስ ኢግሌሲያስ ላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቲቪ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ ተላልፈላችሁ የሚገኘውን የምሽቱን የአሜሪካ ድምጽ ዝግጅታችን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀናል። ሁለተኛው የምሽቱ አጋማሽ እንሸጋግራለን። የመጀመሪያው ቅንብራችን ሐኪሞን ይጠይቁ። የዛሬው ሳምንታዊ ሐኪሞን ይጠይቁ ቅንብራችን የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን ይሰኛል ህመም ይመለከታል። በህክምናው አጠራር በእንግሊዘኛ ኒውሮፓቲክ ፔን ይሰኛል። መንስኤዎቹ በኢትላዩ ቢሆኑም በአመዛኙ በነርቭ ስርዓት መጎዳት ምክንያት የሚመጣና ብርቱ የስቃይ ስሜትን የሚያስከትል የበሽታ አይነት ነው። በውስብስብ ተፈጥሮ የተነሳ በምርመራ እንኳን ለማወቅ አዳጋች ሊሆን ይችላል ይላሉ ከፍተኛ የነርቭ ሐኪሙ ዶክተር ናውጋው ማሪ። ካንዶ አካል ክፍል ተነስቶ ወደ ሌላው ክፍል የሚሰራጭን አለያም የሚጠዘጥዝን የህመም ስሜት እንደሚያስከትል ያስረዱት ዶክተር ናውጋው አንዳንድ የህመሙ ስሜቱን ያለበትን የሰውነት ክፍል በእጅ መንካት ብቻ ስቃዩን ሊያባብስ እንደሚችልም ያብራራሉ። የህክምና ዋና ዓላማም የህመሙን የስቃይ ስሜት መቀነስና የዕለት ተዕለት ኑሮን የሚያመሰቃቅልበትን ሁኔታ ማሻሻል መሆኑን ዶክተር ናውጋው ገልጸዋል። በአጭር ቃል ህመሙን ነጥሎ ከማቀም ይልቅ ህመምተኛ ያለበትን ጠቅላላ ሁኔታ በማጤን ለመርዳት መሞከር እንደሚበጅም ያስረዳሉ። ዶክተር ናውጋው ማሪ ትሪስታር ሆራይዘን የተባለው በቴኔሲ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይስቴት ሆራይዘን ሆስፒታል የስትሮክ ህክምና ፕሮግራም ኃላፊ ናቸው። አሉላ ከበደን ያነጋግራቸው እንደሚከተለው ወደ እናንተ ይደርሳል።
ዶክተር ናውጋው ማሪ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
የዛሬው ሐኪሙን ይጠይቁ አንዳንዴ የህመሙ ምንነት ለመለየት አዳጋች የሆነ ህሙማኑንም ለብርቱ የስቃይ ስሜት የሚዳርግ የህመም አይነት ይመለከታል። በህክምናው አጠራር ኒውሮፓቲክ ፔን በመባል የሚታወቀውን የስቃይ ስሜት የሚፈጥር ህመም ነው የሚመለከተው። ለመሆኑ ኒውሮፓቲክ ፔን የሚባለው ይህ የህመም አይነት ምንድን ነው?
በእርግጥም በሜዲሲን ሰዎች ወደ ሐኪም እንዲሄዱ ከሚያደርጋቸው አንዱ ምልክት ነው። ምንድን ነው የሚለው ስለሚያስጨንቅ ወደ ሐኪም ጋር ይሄዳል። እና ኒውሮፓቲክ ፔን አንዳንዱን ቃል አማርኛ በትክክል መተርጎም ከባድ ነው። ከነርቭ ሲስተሙ ላይ የሚደርስ ጉዳት ከተወሰነ ከጉዳቱ በኋላ ተመልሶ ራሱን በራሱ ይጠግናል። እና ሲጠገን ተመልሶ የኖርማል ፈንክሽን ሊሆን ይችላል። ልክ አሁን እስከ ሰርጀሪ በኋላ ከወር ከሁለት ወር ኖርማል ፈንክሽን እንደሚመጣው ፊል ሲያደርግ በትክክል አላረገ ወደ ኒውሮፓቲክ ፔን ጉዳት ይሄዳል።
ዶክተር ናጋው እስኪ የዚህን ለየት ያለ የህመም ስቃይ ስሜት የሚፈጥር በሽታ ምንነት ለመለየት የሚያግዙ መንገዶች ገፋ አድርገን እንመልከት። ከሌሎች የስቃይ ስሜት ከሚቀሰቅሱ የበሽታ አይነቶች የሚለይባቸው ምልክቶች በውል ይታወቃሉ? ከሆኑስ ምንድን ናቸው?
እንግዲህ ለዚህ ነው ክላሲፊኬሽን የሚረዳን እንደነዚህ አይነት ጥያቄዎችን ለመመለስ ነው። ኒውሮፓቲክ ነው ካል ምንድን ነው ኒውሮፓቲክ? ምን ምልክት አለው? እና ብዙ ጊዜ እንደዚህ constellation of symptoms ምን ምልክት አለው አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱት። ስለዚህ አሁን ለምሳሌ ቲፒካል ምልክት በኒውሮፓቲካል መጠጥ ሊሆን ይችላል። ከየር ባህላዊ ወደ ግሪ የሚዛመት አይነት ምልክት ከነርቭ ጉዳት የሚመጣ ነው። ወይም ደግሞ ናምነስ መደንዝ በጣም ሴንሲቲቭ መሆን አሁን ሰውን ሰላም እንዲህ ነው ተብሎ ስመጨበጥ ለአንዳንድ ሰዎች በጣም ሴንሲቲቭ ሊሆን ይችላል። ካልሲ ማድረግ እዛ ሴንሲቲቭ ሆኖ ፓርት ላይ በሚሆንበት ጊዜ ፖሎዲኒያ ይባላል ሞ ሃይፐርፓቲያም ይባላል። አንዳንድ እነዚህ ምልክት ናቸው። አሁን አንዳንድ ሰው እየበላ ሙታ እያወራ ድንገት እንደ ኤሌክትሪክ ሾክ አይነት በጣም ኃይለኛ ፔን። እነዚህ ጊዜ አሁን የጠቀሷቸው ቲፒካል ሲምፕተም ናቸው ለኒውሮፓቲክ ፔን።
ዶክተር ናጋው ለመሆኑ ይህ የህመሙ ምንነት ለመለየትና ለህክምና አዳጋች የሆነ የበሽታ አይነት መንስኤዎቹ በውል ይታወቁ ይሆን?
አዎ እንግዲህ ህክምና የሚጀምረው ስቶሪ ቴሊንግ ነው። በሽተኛው በሚመጣበት ጊዜ ታሪኩን ነው ራፖርት የምናደርገው። እና እሱ በሂስትሪ ኦፍ ፕሬዘንትነስ የሚባለው ወይም መጀመሪያ ሰው ሲመጣ ፔን አለኝ ብሎ ይመጣል። ፔን አለኝ ብሎ ከመጣ መጀመሪያ የሚያወጣው ምን አይነት ፔን ነው፣ እንዴት ተጀመረ፣ መቼ ነው ብሎ ራፖርቱ ልክ እንደ ስቶሪ ቴሊንግ ስቶሪ ዲቨሎፕ ይሆናል ማለት ነው። እና እንግዲህ በዚያ ውስጥ ለምሳሌ በስቶሪ ውስጥ የነርቭ ጉዳት ከካር አክሲደንት በኋላ ሊሆን ይችላል ወይም ስትሮክም ሊሆን ይችላል። ያ ሂስትሪውን በትክክል መውሰድ የዲያግኖሲሱን ሁለት ሶስተኛ ይሆናል ነው የሚባለው። ኢትዮጵያም እዚህም ሌላ ማለት አስተሳሰቦች ቋሚ ናቸው። እና ቲንግሊንግ፣ በርኒንግ፣ ኤሌክትሪክ ሾክ አይነት እና ሂስትሪው ላይ ደግሞ ነርቭ ጉዳት ከነበረ እነዚህ ከሌላው ይለያል ማለት ነው። አንድ ነገር ላቦራቶሪ የበለጠ ኢምፖርታንት ናቸው። ልክ አሁን አንድ ሰው ማይግሬን ሄዴክ ያለው ላይት ሴንሲቲቭ ነኝ፣ ኖይስ ሴንሲቲቭ ነኝ፣ ሙቭመንት ሴንሲቲቭ ነኝ፣ ናውዚያ ያለብኝ ማይግሬን ሄዴክ ነው። በሲምፕተም ፓርኪንሰን ኖር አንድ ሰው መጥፎ ባላንስ አለኝ፣ ቀስ እያሉ ነው የሚሄደው። እንደዚህ አይነት ሲመጡ መጀመሪያ የሚመጣው ነው ጀስ ላቦራቶሪ ሳይታይ ምን ሳይታየን እነዚህ ምልክቶች አንድ ላይ በማድረግ ይህ ምናልባት ፓርኪንሰን ሊሆን ይችላል የሚል ሰጠን ማለት ነው። እና እነዚህ ናቸው ኒውሮፓቲክ ፔንን ከሌላው ሊለይት የሚችሉት።
ዶክተር ናጋው፣ ይህ በመጠኑ ወሰብሰብ ያለ የስቃይ ስሜት የሚከስት በሽታ በመደበኛው የሕክምና አገልግሎት ይረዳል ከሆነስ በየትኞቹ አማራጮች የተሻለ ውጤት ይገኝበታል?
ጥሩ ጥያቄ። እንዴት ነው ያንደኛ ነገሩን በትክክል አሁን ኒውሮፓቲክ ፔን ማለት ምን ማለት እንደሆነ ብዙ አይነት ፔኖች እንዳሉ ይሄ ከነርቭ ጋር የተያያዘ የነርቭ ጉዳት እና ዲስፈንክሽናል ኦፍ ሲስተም ነው እና ደግሞ ክሮኒክ ነው ብለን ካልን በኋላ ይህንን ሊያመጡ የሚችሉ ያሁን አንድ ሰው ዲያቤቲስ ይሆንና ዲያቤቲስ ምክንያት የነርቭ ጉዳት ዲቨሎፕ ሊያደርግ ይችላል። ስለዚህ ያ ሰውዬ ለምሳሌ ፔሪፌሪያል ኒውሮፓቲ የሚባለው ወይም ደግሞ የክራኒያል ነርቭ ጉዳት፣ በነገራችን ላይ ዲያቤቲስ አንዳንዴ ናይፍ የሚባል ኤንአይኢኤስ ኪድኒ ነርቭ ሲስተም ኢንፌክሽን ቤዝል አይ ስኪን እነዚህ ኮምፕሊኬሽኖች አለው። ከእነዚህ ውስጥ ለምሳሌ አንዱ ነርቭ ነው። ስለዚህ ዲያቤቲክ ያለው ሰው ኒውሮፓቲክ ዲቨሎፕ አድርጎ የሚመጣ ማለት መጠጠብ ሊሆን ይችላል፣ ከጀርባ ላይ ወደ እግሬ የሚዛምት አይነት ምልክት ከነርቭ ጉዳት የሚመጣ ወይም ደግሞ ናምነስ መደንዝ ይዞ ቢመጣ ከሱ ጋር እያያዝ ነው። ስለዚህ አንዱ ማኔጅሜንት ምንድን ነው? ይሄ ዲያቤቲስ በደንብ ኮንትሮል ድናል ወይ፣ ሂሞግሎቢን ኤቫንሲ ሹገር እንዴት ነው ምናምን የሚለው ይሄ ነገር አይን ጋር ሄዷል ወይ ሌላም ጋር ሄዷል ወይ የሚለው ግንዛቤ ተወስቶ ለሱ ለማስታገሻ ለአምነስቲንግ ሊን ከተባለ መድኃኒቶች አሉ። ለምሳሌ ሮንቲ ነው። እነዚህ ደግሞ ከህክምና ጋር በሚሄድበት ጊዜ እንደዚህ የዋና ፔን ማኔጅመንቱ አፕሮቹ ለምሳሌ አውቶቡስ የሚነዳ ከሆነ እና ፔኑ በጣም ካስቸገረው መድኃኒት ተሰጥቶ ግን ስራውን መሳት፣ ኮንፈርትም ደግሞ የተወሰነ እንዲኖረው፣ የእንቅልፍ ችግር ካለበት ዲፕሬሽን ካለ ፔኑን ሊያብሱበት ስለሚችሉ እነዚህ መድኃኒቶች አፕሮች በሚደረግበት ጊዜ ያንን አድሬስ የሚደረግበት ሽንግስ ከሆነ የተለያዩ መድኃኒቶች ሊሞከሩ ይችላሉ። አንዳንድ መድኃኒቶች ቴግሬቶ፣ ኒውሮንቲን፣ ከኢቨን ስቴሮይድ እና የነርቭ ጉዳት አለ ትራውማ ሰርጀሪ ፊዚካል ቴራፒ ኬዝ ባይ ኬዝ ነው ማለት ነው።
መንስኤ የሆነው የተገኙት ሌሎች በሽታዎች ከሆኑ እነኛም በሽታዎች ማከሙ ሌላው መንገድ ነው።
ክሮኒክ ፔን በሚሆንበት ጊዜ ጎሉ ፔኑን 100% ኮንትሮል ማድረግ፣ መድኃኒት ተሰጥቶ ግን ስራውን መሳት፣ ኮንፈርትም ደግሞ የተወሰነ እንዲኖረው፣ የእንቅልፍ ችግር ካለበት ማስተካከል፣ ዲፕሬሽን ካለ ትሪት ማድረግ እና ያ ሰው መሳት የሚፈልጋቸውን እንዲሰራ የሚያስችለው ህክምና ማሞከር ይቻላል። ኢንክሉዲንግ ፊዚካል ቴራፒ ማለት
ምናልባትም ከዚሁ የሚዛመድ አንዳንድ ከተለመደ ውጪ መንስኤ የሚኖራቸው ለህክምናም በቀጥታ ሙሉ በሙሉ ማከምና ማጥፋት የሚያስቸግሩ የህመም አይነቶች ላይ እንደሚደረገው የአኗኗር ዘይቤን መለወጥ ከመደበኛው የህክምና ዘዴዎች ውጪ መጠቀም በዚህ የህመም ሁኔታም ትርጉም ያለው ለውጥ ያመጣል። ለዚህ ከፍተኛ የስቃይ ስሜት ለሚዳርግ የበሽታ አይነት
ትክክል ነው በቀጥታ ኒውሮፓቲክ ፔንን ማከም ይቻላል። አዎ፣ ግን ጎላችን 100% ኮንትሮል ማድረግ አይደለም። ጎሉ ቅድም እንዳለው ፈንክሽንን፣ ኮንፈርትን፣ ስሊፕን፣ ዲፕሬሽን ካል እነታዲያ እነዚህ እንዴት ናቸው የሚደረጉት? በመድኃኒት ለምሳሌ ዲፕሬሽን ከሆነ አንታይ ዲፕሬሽን መድኃኒት ወይ ደግሞ ነርቭ ብሎክ ኢንጀክሽን፣ ፊዚካል ቴራፒ። ከዚያ በኋላ ላይፍ ስታይል ለምሳሌ ሄልዚ ዳይት፣ ኤክሰርሳይዝ ሁልጊዜ ለምሳሌ አንድ ሰው በደንብ እንኳን ተኝቶ ካደረ ጠዋት ሲነሳ በደንብ ሳይተኛ ፔኑ ጠዋት ከጀመረ ቪሽስ ሳይክል ነው። ስለዚህ ሄልዚ ዳይት ኤክሰርሳይዝ ማለት ሰውየውን እግሩን ብቻ አይደለም ወይም ደግሞ በሽታው እጅ ላይ ብትሆንም ግን ይሄ ላይፍ ስታይል ሄልዚ ዳይት የሚለው ሆሊስቲክ አፕሮች ያመጣል ማለት
የተሟላ ጤንነት እንዲኖረው የሚያደርጉ በሽታውን ብቻ ሳይሆን ሰውየውን ማከም ድረስ ይሄዳል።
ታንኪዩ።
ዶክተር ናውጋው ማሃሪ ከፍተኛ የነርቭ ህክምና ባለሙያ ይህን ያልተለመደ ወይም በስፋት የማይታወቅ ነገር ግን ለመረዳት ሆነ ለህክምና አዳጋች የሆነ ለበረታ የስቃይ ስሜት የሚዳርግ በሽታ ምንነትና ህክምና አስመልክቶ ለሰጡን ሙያዊ ማብራሪያ አመሰግናለሁ። ሙያውን በሚመለከት ሌላ መሰል ፕሮግራም መልሰን እንደምናገኘውም ተስፋ አድርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
አርማጫችን ቀደም ሲል ወደናንተ ደርሰው የሐኪሞን ይጠይቁ የነርቭ ሰዓት ምን በተመለከተ የህክምና ባለሙያ የሰጡት ማብራሪያ ነበር። አሉላና እንግዳውን አመሰግናለሁ። አሁን ደግሞ ሌላው ሳምንታዊ ቅንብራችሁ ወደ ሆነው አፍሪካ ነክ ርዕሶች አመራለሁኝ። ዛሬው የአፍሪካ ነክ ርዕሶች በአካባቢ ደህንነት ጉዳይ በሚዘግቡ ጋዜጠኞች ላይ የሚደርሰውን ጥቃት የተመለከተ ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የጋዜጠኞች ደህንነት ተሟጋቾች እንዳሉት በአካባቢ ደህንነት ጉዳዮች ላይ በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መጥቷል። ሮቢን ጌንስ ለአሜሪካ ድምጽ ባጠናቀረችው ዘገባ አፍሪካ ውስጥ ህገወጥ የወርቅ ማዕድን ቁፋሮች በተፈጥሮ አካባቢ ላይ ስለሚያስከትሉ ጉዳት የሚዘግቡ ጋዜጠኞች ለጥቃት የሚጋለጹ መሆኑን አውስታለች። ለአፍሪካ ነክ ርዕሶች ፕሮግራም ቆንጅታዬ እንደሚከተለው አዘጋጅታለች።
ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቁፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል።
ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘገነናል።
የጋና እንደ አውሮፓውያን አቆጣጠር የ2022 ዓመተ ምህረት የዓመቱ ጋዜጠኛ ተብሎ የተከበረው አሳሪ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመለከት ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቁፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል።
ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘገነናል።
የጋና እንደ አውሮፓውያን አቆጣጠር የ2022 ዓመተ ምህረት የዓመቱ ጋዜጠኛ ተብሎ የተከበረው አሳሪ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመለከት የሚያተኩሩ ዘገባዎችን በማጠናቀር ይታወቃል። አሳሬ በዘገባዎቹ ህገወጥ የማዕድን ቁፋሮ በሽታዎች እንዲስፋፉ፣ ደኖች እንዲጨፈጨፉና ወንዞችና ምንጮች እንዲበከሉ በማድረግ የሚያደርሰውን ጉዳት ያጋልጣል። ዓለም አቀፉ የጋዜጠኞች ፌዴሬሽንም በመላው አፍሪካ በዱር አራዊት አደን፣ በህገወጥ የማዕድን ቁፋሮና ህገወጥ የደን ጭፍጨፋ ዙሪያ መዘገብ አደገኛ መሆኑን አመልክቷል። በህጋዊ ፈቃድ የሚካሄድ የማዕድን ቁፋሮንም ቢሆን ተከታትለው የሚዘግቡ ጋዜጠኞች ጭምር ችግር እንደሚደርስባቸው የጋዜጠኞች ፌዴሬሽኑ አክሎ አስታውቋል። ሉዊስ ቶማሲ የፌዴሬሽኑ ተጠሪ ናቸው።
የትላልቆቹን ኩባንያዎች ስራ በሚመለከት የሚዘግቡ ጋዜጠኞች ከባድ የጥቃት ዛቻ ይደርስባቸዋል። መዛት ብቻ ሳይሆን በተለይም በተፈጥሮ አካባቢ ላይ ከማዕድን ቁፋሮ ጋር ተያይዞ ስለሚደርሰው ጉዳት እንዳይዘግቡ ይከለከላሉ።
ይህ ደግሞ በሁሉም ውድ የሆኑ የበዝባዦች አይን የሚያርፍባቸው ማዕድን ባላቸው በሁሉም የአፍሪካ ሀገሮች የሚደርስ መሆኑን ነው ሉዊስ ቶማሲ አክለው የተናገሩት።
They are subjected to serious threats.
የሚደርሳቸው ዛቻ በጣም ከባድ ከመሆኑ የተነሳ የዘገባ አቅዳቸውን ወይም ጀምረውም ከሆነ ለመተው ይገደዳሉ።
የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ ባለፈው ግንቦት ወር ያወጣው ሪፖርት እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2023 ዓመተ ምህረት በነበሩት ዓመታት በዓለም ዙሪያ 746 ጋዜጠኞችና የሚዲያ ተቋማት ላይ ጥቃት እንደደረሰ አስታውቋል። የተፈጥሮ አካባቢ ጉዳዮችን በሚመለከት ባቀረቡት ዘገባ ምክንያት 46 ጋዜጠኞች እንደተገደሉ ነው ድርጅቱ ያስታወቀው። ጊለርሜ ካኔላ በዩኔስኮ የጋዜጠኞች የመናገር ነጻነትና ደህንነት ጉዳይ ኃላፊ ናቸው።
It's a planetary problem. Journalists were trying to
ይህ የሚያሳየው ዓለም አቀፋዊ ችግር መሆኑን ነው። ሙስናን ወይም ማናቸውንም ከተፈጥሮ አካባቢ ደህንነት ጋር የተያያዙ ችግሮችን ለማጋለጥ የሚሞክሩ ጋዜጠኞች በየቦታው ጥቃት ይደርስባቸዋል።
በተፈጥሮ አካባቢ ላይ ስለሚደርሱ ጉዳቶች በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት በከፍተኛ አሃዝ እየጨመረ መሆኑን ዩኔስኮ ጨምሮ አስታውቋል።
The number of attacks different sorts of attacks
በተለይ ባለፉት 5 ዓመታት ከሌላው ጊዜ ይበልጥ በተደጋጋሚ ጥቃት ደርሷል። ይህ የሚያሳየን ጥቃቱና የመብት ጥሰቱ እየተባባሰ መሄዱን ነው።
በይበልጥ ለጥቃት ተጋላጭ የሚሆኑት ሀገር ውስጥ ሆነው የሚዘግቡት ጋዜጠኞች መሆናቸው ነው የተገለጸው። ጋናዊው ጋዜጠኛ አሳሪ ዶንኮርስ ያስረዳ።
So constantly I face danger.
ካለም አቋረጥ አደጋ ላይ ነኝ። ለዘገባ ሲንቀሳቀስ ለጥቃት ጋለጣለሁ። ከታጠቁ ሰዎችና ወነቱ እንዳይወጣ ከሚፈልጉ ሰዎች ለሚሰነዘር ጥቃት እንደተጋለጥኩኝ ነኝ። ይሄ በየርኩበት ሁሉ የሚያጋጥመኝ ጉዳይ ነው።
የኔ ትጥቅ ካሜራዬ፣ ድሮኖችና አብረውኝ ያሉት ባልደረቦቼ ብቻ ናቸው ያለው ኤራስተስ አሳሪ ዶንኮር ሆኖም የሚደርስብኝ ጥቃት በተፈጥሮ አካባቢ ላይ የሚደርሰውን ጉዳት በሚመለከት ተመዘገብ አያስቆመኝም ብሏል።
ሳምንታዊ ስፖርት ዝግጅቶች ደግሞ ሀፍታሙ ስዩም እንደሚከተለው አዘጋጅቶታል።
የዛሬ ስፖርት መሰናዶው የሚጀምረው በሳምንቱ መገባደጃ የተካሄደውን የፓሪስ ዳይመንድ ሊግ አትሌቲክስ ውድድሮች በሚመለከቱ ዜናዎች ነው። በዚህ ውድድር ላይ ባለድል ከሆኑት መካከል ኢትዮጵያዊው አብርሃም ስሜ ይገኝበታል። አብርሃም በተወዳደረበት የ3000 ሜትር መሰናክል ሩጫ ውድድር አሸናፊ ሆኗል። ውድድሩን ያጠናቀቀበት 8 ደቂቃ ከ2 ሰከንድ ከ36 ማይክሮ ሰከንድ የአትሌቱ የግል ምርጥ ሰዓት ሆኖ ተመዝግቧል። የ22 ዓመቱ አብርሃም ተከትሎት ከገባው ኬንያዊው አትሌት አሞስ ሰሬም ጋር ከፍተኛ ፉክክር ያደረገ ሲሆን አሸናፊውን ለመለየት የተጨማሪ ምስል ማስረጃዎችን ማየት አስፈልጓል። በዓለም አትሌቲክስ ቻምፒዮንሺፕ የነሐስ ሜዳሊያ አሸናፊ ሆነው የላኛው ኬንያዊ አብርሃም ኪቢዮት በዚህ ውድድር ላይ የ3ኛ ደረጃን ይዟል። በሌላው ውድድር ኬንያዊ አትሌት ፌዝ ኪፕዮጎን በራሱ የተያዘውን የ1500 ሜትር መሰናክል ሩጫ ውድድር ክብረ ወሰን በማሻሻል የፓሪስ ዳይመንድ ሊግ ውድድር ሌላኛ ባለድል ሆናለች። በትናንትናው ዕለት የተካሄደውን ውድድር በ3 ደቂቃ 49 ሰከንድ 04 ማይክሮ ሰከንድ በማጠናቀቅ ነው ፌዝ ባለፈው ዓመት ጣሊያን ላይ ያስመዘገበችውን ክብረ ወሰን በ5 ማይክሮ ሰከንዶች አሻሻለችው። በፓሪሱ ዳይመንድ ሊግ ታሪክ የቀየረ ውጤትም ተመዝግቧል። የድሉ ባለቤት ዩክሬናዊቷ የከፍተኛ ዝላይ ተወዳዳሪ ያሮስላቫ ማህጂክ ናት። ያሮስላቫ 2 ሜትር ከ10 ሴንቲሜትር በመዝለል ለ37 ዓመት ሳይደፈር የቆየውን ክብረ ወሰን አፈፍ አድርጓለች። የቀድሞው ክብረ ወሰን በ1 ሴንቲሜትር ያጠረ ነበረ። በአውሮፓውያኑ 1987 ጣሊያን ላይ የቀደመውን ክብረ ወሰን ያስመዘግበችው የብሉጋሪያ ተወላጅ ስቴፊካ ኮስታዲኒቫ ናት። የ22 ዓመቷ ያሮስላቫ ማህጂክ ከጥቂት ቀናት በኋላ በሚጀምረው የፓሪሱ ኦሎምፒክ በጦርነት ጉዳት ለደረሰባት ሀገሯ ዩክሬን ሜዳሊያ ታስገኛለች የሚል ተስፋ ይኖራል። አሁን ደግሞ የፓሪስ ኦሎምፒክን ወደሚመለከት ሌላ ዜና እንሻገር። ዓለም አቀፉ የኦሎምፒክ ኮሚቴ የኔዘርላንድስ የአሸዋ ላይ መረብ ኳስ ቡድን ባስገድዶ መድፈር የተቀጣ ተጫዋችን በፓሪሱ ኦሎምፒክ ቡድን ባካተተበት ውሳኔ ላይ እጁ እንደሌለበት አስታውቋል። ስቴቨን ቫን ዲ ቬልዴ የተሰኘው ተጫዋች በአውሮፓውያኑ 2016 በእንግሊዝ የ12 ዓመት ሴት ልጅን ከሁለት ዓመታት አስቀድሞ በመድፈሩ የ4 ዓመት እስር ተፈርዶበታል። በወቅቱ የ19 ዓመት ወጣት ነበረ። የቅጣት ዘመኑን የተወሰኑ ዓመታት በእንግሊዝ ካሳለፈ በኋላ ወደ ሆላንድ በመዘዋወር በሀገሪቱ ህግ መሰረት የቅጣት ማስተካከያ ተደርጎለታል። ቫንደቬልት በአሸዋ ላይ መረብ ኳስ ስፖርት ዳግም በ2017 የአውሮፓውያኑ ዘመን መሳተፍ የጀመረ ሲሆን ከፓሪስ ኦሎምፒክ ተሰላፊዎች መካከል ተካቷል። ዓለም አቀፉ የኦሎምፒክ ኮሚቴ የቡድን አባላትን በሜዳ ላይ ብቃታቸው እየመዘነ መምረጥ የብሔራዊ ኦሎምፒክ ኮሚቴው ኃላፊነት መሆኑን አስታውቋል። ቫንደቬልት ሆነ የሆላንድ የአሸዋ ላይ መረብ ኳስ የኦሎምፒክ ቡድን በጉዳዩ ላይ አስተያየት አልሰጡም። ምንም እንኳን ዓለም አቀፉ የኦሎምፒክ ኮሚቴ ከብሔራዊ ኦሎምፒክ ኮሚቴዎች ግብዣ በኋላ ለግለሰቦች ግብዣ መላክ ቢችልም በኦሎምፒክ የሚወዳደሩ ስፖርተኞች ምርጫ በእያንዳንዱ ብሔራዊ ኦሎምፒክ ኮሚቴ የወደቀ ኃላፊነት ነው። ዓለም አቀፉ የኦሎምፒክ ኮሚቴ ግብዣዎችን ያለመላክ ወይንም የመሰረዝ ስልጣን አለው። አንዳንድ አትሌቶችና የመብት ቡድኖች የቫንደቬልትን ተሳትፎ ተቃውመዋል። ዘገባው የሮይተርስ ነው።
አድማጮቻችን የምሽቱ ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አብራችሁ አመሸሁት አስማማየሁ ነበርኩኝ። የስቱዲዮ ቅንብሩን የመራልን ኤልያስ አስማረ ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.